ሮሜ ምዕራፍ 6 ከቁጥር 15 ጀምሮ እንግዲህ ምን ይሁን ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአትን እንስራን አይደለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ? ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም አርነት ወጣችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ። ብልቶቻችሁ አመፃ ሊያደርጉ ለርኩስነትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቀርቡ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነውና። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ አላችሁ፣ መጨረሻውም የዘላለም ሕይወት ነው። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። እግዚአብሔር ይመስገን። በዚህ ቦታ በቃ በተደጋጋሚ የሚነገረውን መሰረታዊ ትምህርት ዛሬ አይተን ብንጨርስ መልካም ይሆናል እና በተከታታይ እንደተመለከትን ወደ ተግባራዊ ህይወት በመምጣት ሐዋርያው ጳውሎስ በጌታ ጸጋ የጸደቁ ክርስቲያኖች ጌታ በሞቱና በትንሣኤው ያጸደቃቸው በምድር ህይወታቸው እንዴት መኖር እንዳለባቸው ነው የሚያስተምረው። ስለዚህ ከዚህ በፊት ደጋግሜ እንዳስተማርኩት ይህንን ነገር ስንማር ሁል ጊዜ በአይነ ህሊናችን ልናስቀምጠው የሚገባ በጣም መሰረታዊ የሆነ ነገር አለ። ያ ምንድን ነው? የጌታችን የኢየሱስ ክርስቶስ ሞት ለእኛ ዕዳ የከፈለበት ስፍራ ብቻ ሳይሆን እኛን ከኃጢአት ኃይልም ያዳነበት ሞት እንደሆነ መመልከት አለብን። ምክንያቱም መጽሐፍ ቅዱስም በልዩ ልዩ መንገድ ይናገራል እና አንድ ክፍል አንብብላችሁ። ምዕራፍ 7 ላይ ወደፊት እናጠነዋለን። ቁጥር 4 ላይ እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል። በክርስቶስ ምን ተገድላችኋል? ሥጋ። ስለዚህ ኢየሱስ ክርስቶስ ሞት ለእኛ ዕዳ ሊከፍል ብቻ የሞተው ሞት ሳይሆን እኛንም ከኃጢአት ለማዳን የሞተው ከኃጢአትም ኃይል የሞተውን ሞት እንደሞተ ለማሳየት ነው። በክርስቶስ ሥጋ ለሕግ ተገድላችኋል። ለምን? ለእግዚአብሔር ፍሬ እንድናፈራ ይላል። የክርስቲያናዊ ሕይወታችን በምድር ላይ ክርስቲያን ሆነን የምንኖረው ኑሮ መነሻው ከጌታ ሞት ጋር የተያዘ ታሪክ ያለን ሰዎች ስለሆንን ነው። የጌታን ሞት ለክርስትና ህይወት መነሻ ስፍራችን አድርገን የምናይበት እይታ መስተካከል አለበት። አያችሁት? በክርስቶስ ሥጋ ለሕግ ተገድላችኋል ለእግዚአብሔር ፍሬ እንድናፈራ፣ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ የሞተው እኛ ለራሱ ለማድረግ ነው። ማን ነው ጌታችን ኢየሱስ ክርስቶስ? ከሙታን የተነሳው ከሱ ጋራ ነው የተገናኘ ነው። ከሙታን ለተነሳው ለእርሱ ትሆኑ ዘንድ ይላል። በሌላ አባባል አንድ ሰው አሜሪካን ሀገር የሚኖር ሰው ሚስት ቢያጭ መቼም የያዘ ቻንስ ኢትዮጵያም ሄዶ ሊኖር ይችላል፣ ግን ብዙ ሰው ወደዚህ ነው የሚመጣው እና ሄዶ ቢያጭ ያቺ ሴት ወደዚህ ሀገር ምን ታደርጋለች? ይህ ሰው ወዳለበት ቦታ ትመጣለች። የትም ይኑር የትም ያሰው ኢትዮጵያ ይኑር ወደዛ ሰው ኑሮ ውስጥ ልትመጣ ነው የሚያገባት፣ አይደለም እንጂ ወደ እሷ ኑሮ አይሄድም። ኖርማል ይሄን በኖርማል እንትን አለ አይደለም፣ ኤክሰፕሽናል ሁኔታዎች ሰዎች ሊኖራቸው ይችላል። ግን ስንመለከት በዚህ ቦታ ላይ ኢየሱስ ክርስቶስ ለኃጢአታችን የሞተው ጌታ ሞቶ ተነስቷል። ስለዚህ እኛን ኢየሱስ ክርስቶስ ከሙታን ለተነሳው ሞቶ የተነሳው ጌታ እሱ እኛን ለራሱ ሊያደርገን እና ደግሞ ለእግዚአብሔርም ፍሬ እንድናፈራ እኛን በክርስቶስ ሥጋ እግዚአብሔር ለሕግ ተገድላችኋል ብሎ ይነግረናል። እግዚአብሔር የተመሰገነ ይሁን። ከባድ ነው አይደል? ትንሽ የነገር ትንሽ መፈልቀቅ አለበት። ይፈልቀቅ፣ በጣም መፈልቀቅ አለበት። ኢየሱስ ለእኛ ሞተ ብቻ ነው በብዛት የምናውቀው። ይህንን በጣም ብዙ ሰዎች እንዲሁ መጽሐፍ ቅዱስን ቁጭ ብሎ በሥነ ሥርዓት ለማያምኑ እንኳን የሚገባ ነገር ነው። ነገር ግን መጽሐፍ ቅዱስ የሚያስተምረው ነገር አለ። እኛም እንደተገደልን በክርስቶስ ሞት ይናገራል። የሰው ልጆችን እድል ፋንታ እግዚአብሔር የወሰነው በሁለት ሰዎች ነው። በዓለም ላይ ያሉ የሰዎች ልጆችን ሁሉ እድል ፋንታ የወሰነው በሁለት ሰዎች ነው። የሰዎች እድል ፋንታ የሚወሰነው የመጀመሪያው አዳምና የመጨረሻው አዳም። ኢየሱስ ክርስቶስ የመጨረሻው አዳም ተብሎ እንደተጠራ አንደኛ ቆሮንቶስ ምዕራፍ 15 ላይ እናያለን። ስለዚህ ይሄ የክርስቶስ በክርስቶስና በአዳም መካከል ያለው ንጽጽር ብናይ ጥሩ እይታ ሊያመጣልን ይችላል። ምን ጊዜም ይሄን መርሳት የለብንም። ይሄ ምክንያቱም የክርስትናን ህይወት ለመኖር መሰረታዊ የሆነ ቁልፍ ነገር ያለው እዚህ ላይ ነው። እና ምን ይላል በዚህ ቦታ ላይ ሲናገር ቁጥር 45 ላይ እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል ይላል። ፊተኛው ሰው አዳም የሚለው የትኛውን ነው? በገነት ውስጥ እግዚአብሔር ፈጥሮ ያኖረውን ማንን ነው? አዳምን ነው እንደዚህ የሚለው። ከዛ በኋላ ግን የእግዚአብሔር ቃል ምን ይላል? ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል ካለ በኋላ ኋለኛው አዳም በእንግሊዝኛ ብታነቡት ወይም በግሪክኛ ምንድን ነው የሚለው? የመጨረሻው አዳም ነው የሚለው። የትኛው አዳም? የመጨረሻው አዳም። ለምን ከሱ በኋላ ሌላ ሶስተኛ አዳም አይመጣም? የመጀመሪያ አዳም አለ፣ የመጨረሻ ምን አለ? አዳም አለ። ግልጽ ነው። ይሄን መርሳት የለብንም። ይሄ በጣም መሰረታዊ ነገር ነው። ስለዚህ እንዲሁ ደግሞ ፊተኛው አዳም ሕያው ነፍስ ሆነ ተብሎ ተጽፏል፣ ኋለኛው ወይም የመጨረሻው አዳም ሕይወትን የሚሰጥ መንፈስ ሆነ። ልብ በሉ፣ እነዚህ ሁለት አዳሞች አሁን በደም ተቀምጠዋል። ቁጥር 46 ላይ ነገር ግን አስቀድሞ ፍጥረታዊው፣ ምክንያቱም ያ ፍጥረታዊ የሆነው አዳም የመጀመሪያው ነውና፣ ነገር ግን አስቀድሞ ፍጥረታዊው አዳም ከመሬት የተበጀው አዳም ነው። ቀጥሎም ምኑ? መንፈሳዊው ነው እንጂ መንፈሳዊው መጀመሪያው አይደለም ይላል። ስለዚህ እግዚአብሔር መጀመሪያ ያደረገው ፍጥረታዊውን አዳም ነው። ከላይ ከፍ ብላችሁ ብትመለከቱ አንድ የሚደንቅ አባባል ይናገራል። ቁጥር 44ን ተመልከቱት። ፍጥረታዊ አካል ይዘራል። እያያችሁት ነው። አንገታችሁን ካልነቀነቃችሁ እየፈለጋችሁ እንዳለ ነው የማውቀው። ገብቷችኋል አይደል? የስበለው ገብቶናል በሉ። ፍጥረታዊ አካል ምን ያረጋል? ይዘራል። መንፈሳዊ አካል ምን ያረጋል? አያችሁት? አስቀድሞ ፍጥረታዊ ሆኖ የሚልበት ምክንያት ይሄ ነው። ስለዚህ የመጀመሪያው ፍጥረታዊ ነው። ፍጥረታዊው አካል አዳም ከመሬት ምንድን ነው እሱ? ቁጥር 46 47 ላይ የፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ከሰማይ ነው። እግዚአብሔር የተመሰገነ ይሁን። አሜን። ከሰማይ ነው። መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሁላችን የአዳም ልጆች ሆነን መልካችን ምንም ይሁን ጾታችን ምንም ይሁን ከሱ የወረስነው መሬታዊ ባህሪ ነው ያለን። አፈርነና ወደ አፈር ትመለሳለህ። የአዳም ኃጢአት፣ የአዳም እድል ፋንታ፣ የሁላችን እድል ፋንታ የሆነብን ሰዎች ነን። ስለዚህ የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የመሬታዊው ገብቶናል። ሰማያዊው እንደሆነ ተመልከቱት። ይህንን ቃል አብራችሁ ይንበሉት። ምክንያቱም አንዳንዴ ረጋ ብለን ካላየ ነው ያመልጣል። ሰማያዊው እንደሆነ በሉ እስቲ። ሰማያውያን የሆኑት ደግሞ እንዲሁ ናቸው። ሰማያውያኖቹ ለማን ናቸው? አያችሁት? 49 ቁጥርን ተመልከቱት። የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ ምን እናረጋለን? ነገር ግን ወንድሞቾ ይህን ላለው ስጋና ደም እግዚአብሔር መንግስት ሊወርሱ አይችሉም፣ የሚበሰብሰውም የማይበሰብሰውን አይወርስም ይላል። ስለዚህ ሁለት አዳሞች አሉ የሰው ንድል ፋንታ የሚወርሱ። ስለዚህ የማይበሰብሰውን የሚያወሱ ለመውረስ የሚያበቃን ማን ነው? ሰማያዊ የሆነው የመጨረሻው አዳም ነው። ግልጽ ነው። የሰዎች ልጆች እድል ፋንታ፣ የየግላችን እድል ፋንታ በእነዚህ በሁለት አዳሞች ነው የሚወሰነው። እና ከመጀመሪያው አዳም በተገኘ ውልደት ብቻ የሚኖር ሰው እድል ፋንታው በዚሁ በምድር ላይ አፈርናና ወደ አፈር ትመለሳለህ ነው። ሰማያዊው የለበሰውን አካል መልበስ አይችልም። የሰማያዊውን አካል ለመልበስ ምን ማድረግ ያስፈልጋል? ሰማያዊ የሆነው የኢየሱስ ክርስቶስን መንፈስ መቀበል ያስፈልጋል። እግዚአብሔር የተመሰገነ ይሁን። ሮሜ መጽሐፍ ላይ እንሄድና እናያለን። ሮሜ ምዕራፍ 8 ላይ እንመልከት። እናንተ ግን የእግዚአብሔር መንፈስ ቁጥር 9 ላይ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። መንፈሳዊ የሆነውን እንድንመስል ምክንያት የሆነው ማን እንደሆነ ነው ያየነው። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። ስጋዊነታችንን ያስቀረልን ማን መኖሩ ነው? አሁን ባነበብነው መሰረት እደግማለሁ። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። ስጋዊነታችንን ያስቀረልን ምንድን ነው? የእግዚአብሔር መንፈስ እኛ ውስጥ ምን ማድረጉ መኖሩ ነው። ቀጥለን እናንብብ። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን። ስለዚህ የጌታ መንፈስ ያለው ሰው መሆንና አለመሆን ነው ሚስጥሩ ያልኩት ለዚህ ነው። ስለዚህ የሰማያዊው ወገን የሚያደርገን የጌታ መንፈስ የክርስቶስ መንፈስ ያለብን ከሆነ ነው። ከሌለብንስ እንደዚህ እንደ እግዚአብሔር ቃል መሰረት የእርሱ ወገን አይደለንም። ግልጽ ነው። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ያው ነው። የውጫዊ ሰውነታችን ታማሚ ነው፣ ያረጃል፣ ሊለወጣል፣ ሊሞትም ይችላል፣ ይበሰብሳል። ነገር ግን ይሄ ጌታ መንፈስ ውስጣችን ገብቶ መንፈሳችሁን ምን አድርጎታል ይላል? ሕያው አድርጎታል ይላል። ስለዚህ ያልተለወጠ ሰውነት አለን በውጫችን፣ በውስጣችን ግን ምን ሆነ? ሕይወት ያገኘ የተለወጠ መንፈስ አለ። የክርስቶስ መንፈስ እኛ ውስጥ በመኖሩ ለውጥ ያመጣው ምናችን ላይ ነው? ለውጥ ያመጣው መንፈሳችን ላይ ነው። ለውጥ ያመጣው ስጋችንስ እንዳለ ነው ያለው። የማያምኑ ሰዎች ላይ የሚደርሰው ነገር እኛም ላይ ሲደርስ ነው የምናየው። ስለዚህ ይሄ ስጋችን ቅድም ባነበብነው መሰረት ምን ዝቅ ብላችሁ አንደኛ ቆሮንቶስ ያነበብ ካቆምኩበት ብትቀጥሉ ኋለኛ መለከት ሲነፋ ይሄ ስጋችን ራሱ በቅጽበት አይን ምን ያረጋል? ይለወጣል። ለምን? ውስጣችን ያደረው መንፈስ የክርስቶስ መንፈስ ምን እንደሆነ ተመልከቱ። ቁጥር 10 ካነበብኩ ወላ ቁጥር 11 ላይ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ አያችሁት? ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን። ስለዚህ ይሄ ሟች የሆነው አሁን በስባሽ ነው ሊያረጅ ሊታመም ይችላል የምንለውን ሰውነት ሊለውጥ የሚችል ኢየሱስን ከሞት ያስነሳው መንፈስ እኛ ውስጥ አለ። ለምን አረግም አሁን ያንን? የእግዚአብሔር እቅድ ጉዳይ ነው። እግዚአብሔር በሚድን ሰውነት ባልዳነ ሰውነት ውስጥ የዳነ መንፈስ ይዘን እንድንኖር አድርጓል። እግዚአብሔር ይመስገን። ግልጽ ነው? ግልጽ ነው? ስለዚህ እኛና ክርስቶስ አሁን የተገናኘነው በምንድን ነው ብለናል? እንዳንሰት በመንፈስ ነው። እንዴት ነው በመንፈስ የተገናኘነው? መንፈሱ የት ካለ ነው እኛ የሱ ወገን ነን የምንለው? ውስጣችን መንፈሱ ካለ ነው የሱ ወገን ነን የምንለው። ስለዚህ የጌታ መንፈስ በሰው ውስጥ አለ ማለት የጌታ መንፈስ አለ ማለት ጌታ አለ ማለት ነው። የሱ መንፈስ ነውና። ግልጽ ነው? እግዚአብሔር የተመሰገነ ነው። ይሄንን በጣም መጠበቅ አለብን። ከክርስቶስ ጋራ በዶክትሪን በትምህርት በእውቀት አይደለም የምንገናኘው። ሰዎች በአላማ አንድ ይሆናሉ፣ በአስተሳሰብ አንድ ይሆናሉ አይደለም? ነገር ግን እኛ ከጌታ ጋር ያለን አንድነት የተመሰረተው በምንድን ነው? መንፈሱ በውስጣችን በመግባቱ ነው፣ የጌታ መንፈስ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ መንፈስ እንዴት ነው ውስጣችን የገባው? ይሄ መንፈስ እኛ ውስጥ የገባው መቼ እንደሆነ እንዴት እንደሆነ መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 1 ላይ በጣም በጥሩ ሁኔታ ይናገራል። ኤፌሶን ምዕራፍ 1 ቁጥር 13 እና 14 ላይ ገጽ 173 ላይ እንደዚህ የሚል ቃል እናነባለን። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ምን አረጋችሁ? ስለዚህ የእግዚአብሔር መንፈስ ለኛ ምንድን ነው ማለት ነው? ማህተም ነው ማለት ነው። በአንድ ወረቀት ላይ ማህተም ከተደረገ ያ ነገር ምን ሆኗል ማለት ነው? ኦቶሪቲ በላው ላይ አለ ማለት ነው። አለ አይደለም? ማህተሙን የያዘው ሰው ማህተሙ የሚወክለው ስልጣን ነው ያለ ማለት ነው። በተስፋው መንፈስ በመንፈስ ቅዱስ ምን አረጋችሁ? ታተማችሁ። እርሱም የርስታችን ምንድን ነው? መያዣ ነው። መያዣ የሚሰጠን ምን? ለምንድን ነው መያዣ የምንሰጠው? ቀብድ፣ ያንን ነገር እስክንመልስ ድረስ ነው። መያዣ ነው። ለእስከ መቼ? ለእግዚአብሔር ያለውን ሁሉ ምን እስኪያደርግ ድረስ? እስኪዋጅ ድረስ። ስለዚህ ይሄ ማህተም የሆነው የእግዚአብሔር መንፈስ ለእኛ የተሰጠን ኢየሱስ ክርስቶስ በዓለም ላይ የሰዎችን ልጆች ሁሉ የመዋጀት ፕሮግራሙን በቃ እስኪል ድረስ ነው። ከዛስ በኋላ ቅድም ሮሜ ላይ እንዳነበብነው ምዕራፍ 8 ቁጥር 11 ላይ ያ ሲበቃ ኋለኛው መለከት ሲነፋ ድንገት በቅጽበት አይን እንለወጣለን። የሚለውጠን የጌታ ስልጣን ነው፣ የጌታ ፈቃድ ነው። በውስጣችን ያለው መንፈስ ይሄን ለማድረግ ይችላል። እግዚአብሔር ይመስገን። ግልጽ ነው? ስለዚህ ከጌታ ጋር የተገናኘ ነገር አለ። ይህንን የጌታን መንፈስ ለእኛ እግዚአብሔር የሰጠው ለምን ማለቱ ነው? የእግዚአብሔር መንፈስ የተሰጠበት ምክንያት ምንድን ነው? ውድ ወገኖቼ ምዕራፍ 6 ላይ እንመጣለን። የጌታ መንፈስ የተሰጠን ስናዝን ሊያጽናናን ወይም አንዳንድ የግል ኢንፎርሜሽን ሊኖረን ለሰውም ልናቀብል አይደለም። የመጀመሪያው ነገሩ መንፈስ ቅዱስ የተሰጠን ለምን እንደሆነ ተመልከቱ። ምዕራፍ 6 ሮሜ እንደዚህ ይላል ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድንሆን ዘንድ በጥምቀት ከእርሱ ጋር ምን አረገን? ተቀበርን። ስለዚህ በዚህ አዲስ ሕይወት ኢየሱስ ከሞት እንደተነሳ እሱ በትንሣኤ ባለበት ክልል ውስጥ ባለው አይነት ሕይወት እንደሚኖር ሁሉ እኛም ያንን ህይወት ለመኖር እንድንችል ከሞቱ ጋር ተባብረናል ይላል። ከሞቱ ጋር ላልተባበሩ ሰዎች ይህንን መንፈስ እግዚአብሔር ሊሰጥ አይችልም። የጌታን ሞትና ትንሳኤ ያላመኑ ሰዎች አይሰጣቸው። ስለዚህ ያ የጌታ ሞት ለነሱ እንደሚያድናቸው ላመኑ ሰዎች ነው ይሄ መንፈስ የሚሰጠው።
ለምን?
ከኢየሱስ ክርስቶስ ጋር ሊተባበሩ ጌታን አምነዋልና ያንን አዲስ ህይወት ጌታ ኢየሱስ ሞቶ የተነሳበትን አዲስ ህይወት ሊያኖራቸው። እግዚአብሔር የተመሰገነ ይሁን። ቁጥር 5 ሞቱን በሚመስል ሞት ከርሱ ጋር ከተባበርን ትንሳኤውን በሚመስል ትንሳኤ ደግሞ ከርሱ ጋር እናረጋለን። ስለዚህ ይሄ ከጌታ ሞት ጋር ስንተባበር በጥምቀት ያ ሞት ለኛንም የሚመረከተን ሞት ነው ብለን እኛም የጌታን ሞት ሞታችን አድርገን ከወሰድን የጌታ ትንሳኤያችን ይሆናል ነው የሚለው። ትንሳኤውን በሚመስል ትንሳኤ ከርሱ ጋር እንተባበራለን። የአካል ትንሳኤ ፊታችን ነው፣ ነገር ግን በምድር ላይ የምንኖረው በመንፈስ ቅዱስ ኃይል እየታገዘን የምንኖረው ህይወት የትንሳኤ ህይወት ነው። በምድር ላይ የምንኖረው የትንሳኤ ህይወት ነው፣ በመንፈስ ቅዱስ ኃይል የሚኖር ህይወት ነው የምንኖረው። ግልጽ ነው። እግዚአብሔር የተመሰገነ ይሁን። ይሄንን እይታ ነው ሮሜ ምዕራፍ 6 በደንበኛ ያስቀመጠልን። ምዕራፍ 6 ቁጥር 10 እና 11 ላይ ተመልከቱ። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በህይወት መኖርን ግን ለእግዚአብሔር ይኖራል ይላል። ይሄንን ረጋ ብላችሁ ብታዩት በጣም ከበድ ያለ ነገር ነው የሚናገረው። ኢየሱስ ክርስቶስ ሞቶ ከአንድ ነገር በቋሚነት ለዘላለም ለይቶታል ነው የሚለው። ከምንድን ነው የለየው? ከምን ለይቶታል ነው የሚለው? ከምንድን ነው የለየው? የጌታ ሞት ከምን ለይቶታል? እዚህ ላይ ስታነቡት ቁጥር 10 ላይ የጌታ ሞት ለአንዴና ለዘላለም ከአንድ ነገር ለይቶታል። ከምንድን ነው የለየው? ከኃጢአት ለይቶታል። ስለዚህ ኢየሱስ ክርስቶስ ከኃጢአት ጋር በሞት ነው የተለያየው። መጽሐፍ ቅዱስ ይሄን እንደሚያስተምር ልብ በሉ ወገኖች። በሌላ አባባል ጌታ ኢየሱስ ክርስቶስ ለኃጢአት ከሞተበት ጊዜ ወዲህ በትንሣኤ ክልል ውስጥ ኃጢአት የሚባል ነገር ሊሰራ አይችልም። It's impossible። ሰይጣን በዛ ውስጥ ለመፈተንም ምንም ለማድረግ የማይችልበት ክልል ውስጥ ገብቷል። ሃሌሉያ። በዛ ውስጥ የጨለማ ኃይል የለም፣ ሰይጣን የለም፣ ፈታኝ የለም፣ ምን የለም። እግዚአብሔር ይመስገን። ምን ክልል ውስጥ ገብቷል ኢየሱስ ክርስቶስ? ሁሉም ነገር አዲስ የሆነበት የክፋት ኃይል የሰይጣን ኃይል ፋንክሽን የማያደርግበት ክልል ውስጥ የሰውን ማንነት ገንዘቡ አድርጎ ወስዶ አስገብቷል። ክብር ለእግዚአብሔር ይሁን። ይሄ በጣም ትልቅ እውነት ነው። ክብር ለእግዚአብሔር ይሁን። ስለዚህ በዛ ህይወት ጌታ ኢየሱስ ክርስቶስ የሚኖረው ለማን ነው? ለእግዚአብሔር ብቻ ነው የሚኖረው። ለእግዚአብሔር ይኖራል በል ውስጥ። ብዙ ጊዜ ኃጢአትን እኛ የምናየው በሁለት ነገሮች መካከል በመልካምና በክፉ በመምረጥ ነው የምናየው። ፕሊስ አንደርስታንድ አድርጎ ወገኖቼ፣ ለእግዚአብሔር መኖር በሌለበት ቦታ ኃጢአትን ማሸነፍን የሚባል ነገር የለም። ለእግዚአብሔር መኖር በሌለበት ቦታ ኃጢአትን አሸነፍኩ ማለት አይቻልም። ስለዚህ ለእግዚአብሔር መኖር የሚለው ምስጢር ኃጢአትን ድል የማድረግ ቋንቋ መሆኑን ማወቅ አለብን። ክብር ለእግዚአብሔር ይሁን። ለምን? ሮሜ ምዕራፍ 6 ቅድም ባነበብኩት ሁሉ መታዘዝ 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 ነው የሚለው። ስለዚህ ኢየሱስ ክርስቶስ በህይወት መኖር ለእግዚአብሔር ይኖራል ሲል፣ በቃ ጠቅላላ የሚኖረው ለእግዚአብሔር ነው ሲል፣ ከመታዘዝ ያለፈ ቋንቋ ነው ያ። መታዘዝ በአንድ የተወሰነ ሰዓት ለአንድ ለተወሰነ ጉዳይ አንድን ነገር በማድረግ ሊታይ ይችላል። መኖር ግን ዲፍረንት ነገር ነው። መኖር ግን የተለየ ነገር ነው። ቢበላም ለማን ነው የሚኖረው? ለሚኖርለት ነው የሚኖረው አይደለም? ቢለብስ ቢጠጣ ምን ቢያረግ፣ መኖር ግን ልዩ የሆነ ቋንቋ ነው። ግልጽ ነው። ለምን? ኢየሱስ ከሞት ሲነሳ እንዴት እንደተነሳ ተመልከቱ። ሰው ሆኖ ሊኖር የሚያስፈልገው ነገር በሙሉ ከውስጡ ፕላዝማ ሳይቀር ደሙን ጥፍጥፍ ብሎ ነው የፈሰሰ። ስለዚህ ሰው ሊኖር የሚያስችለው ነገር ሁሉ አጥቶ ሬሳ ሆኖ ነው የተቀበረው። እግዚአብሔር በእንደዛ ለመስዋዕትነት ሰይጣንን ታዞ ዓለምን ተከትሎ እንደ ስጋ ፈቃድ ከመኖር ይልቅ ለእግዚአብሔር ራሱን መስዋዕት ማድረግን የመረጠውን ልጁን ሲመለከት የኢየሱስ አሟሟት በብሉይ ኪዳን ሰዎች ካቀረቧቸው መስዋዕቶች ሁሉ የከበደና የሚደነቅም ስለነበረ እግዚአብሔር ምን አለ? ይሄ ለራሱ ፈቃድ የሞተውን ለኔ ያኖረዋል ብሎ እግዚአብሔር የራሱን ክብር፣ የራሱን ህይወት፣ የራሱን ኃይል በላው ላይ አፈሰሰበት። ስለዚህ ሰው ፍጥረታዊ ነገር ሁሉ አልቆ ሳለ በምን ኃይል ተነሳ? በቅዱስ መንፈስ። እንደ ቅድስና መንፈስ ሮሚያንን ስናጠና አይተናል ቁጥር 2 ላይ በቅድስና መንፈስ ኃይል ተነሳ። በዛ ኃይል የተነሳ በዛ ኃይል ብቻ ነው የሚሆነው፣ ሌላ ሚንስ የመኖር የለው። አሜን። ስለዚህ ለእግዚአብሔር መኖር የሚለውን ነገር እንደዚህ ነው ማየት ያለብን። ከመታዘዝ ያለፈ ነው የጌታ ነገር፣ ከመታዘዝ ያለፈ ነው። ስለዚህ መኖርን ለእግዚአብሔር ይኖራል። ሰው ሆኖ ሊኖር የሚችልበት እግዚአብሔርን ሳይታዘዝ በራሱ መንገድ ሊሄድ የሚችልበትን ነገር ሁሉ መስዋዕት አድርጎ ሬሳ አድርጎ አጋድሞታል። ያንን እግዚአብሔር በቅዱስ መንፈሱ ኃይል ብድጋል። ያ የተነሳው ጌታ የሚኖረው ለማን ነው? ለእግዚአብሔር ነው የሚኖረው። ክብር ለእግዚአብሔር ይሁን። ሐዋርያ ጳውሎስ የሚመኘው ይሄ ነው። በትንሣኤው ልመስለው እመኛለሁ ይላል። ማንም እንደሱ ሊሆን የሚችል አልተገኘም። ለራሱ ፈቃድ ለራሱ ዓላማ ሁሉን አጥቶ አንተ እንደምትወድ ይሁን እኔ እንደምወድ አይሁን ብሎ የሞተ እንደ ኢየሱስ ክርስቶስ ያለ የለም። ብዙ ጻድቃን ሰማዕታት ሆነው ሞተዋል። የጌታ ደም ሳያስፈልጋቸው ግን መንግሥተ ሰማያት አይገቡም። በራእይ መጽሐፍ በብዙ መከራ ውስጥ ያለፉት በጌታ ደም ልብሳቸውን አጥበው ነው የነጹት። እግዚአብሔር ይመስገን። ስለዚህ ይሄንን ኢየሱስ ክርስቶስ በሕይወት መኖር ለእግዚአብሔር ይኖራል የሚለውን ስንመለከት ይሄንን ለመውሰድ እግዚአብሔር የጸጋ ማወራረጃ ይስጠን። በዚህ ዘመን አይገባም፣ ጉሮሯችን ላይ ስታክ ያደርጋል። ለምን መሰላችሁ? ክርስትና ጎራዳ ነው። በዚህ ዘመን አንካሳ ነው። ብዙ ነገር የተበላሸ ዘመን። ግን ውድ ወገኖቼ የዳነው ለዚህ ነው፣ እንደ ኢየሱስ ክርስቶስ ከሙታን ለተነሳው ለእርሱ እንድንሆን ነው። ተመልከቱ ቁጥር 11 እንዲሁ በሉ እስቲ ምን ማለት ነው? መቼ ነው እንዲሁ የምትሉት? ከፊቱ ሲኖር በደንብ አልነካችሁት አይደለም? ስናነጻጽር ልክ ያንን ነገር ማነጻጸር ሁለት ተቃራኒንም ነገር ነው የምናስተያየው። ልክ እንደዚሁ in the same manner in the same identical በሆነ በዚሁ ሁኔታ ልክ ከዚሁ ነገር ጋር እንደዚሁ ጉዳይ ማለት ነው። እንዲሁ የሚባለው የመጀመሪያው ምኑ ነው? እንዲሁ የሚባለው ኢየሱስ ለኃጢአት ሞቶ ለእግዚአብሔር ያው ሆኖ እንደኖረ እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ያው እንደሆናችሁ ራሳችሁ ምን አድርጉ? ልክ እንደዚሁ ቁጠሩና እግዚአብሔር ማወራረጃ ይስጣል። ይሄንን የሚያስገባ ጸጋ ይስጣል። እግዚአብሔር ይመስገን። ይሄንን የሚያስገባ ጸጋ እግዚአብሔር ይስጣል። ይሄንን ነገር በቦታው ካላስቀመጥ ነው ሌሎቹን ነገሮች መረዳት አንችልም። ከስር ያሉት ምክንያቱም የቴክኒክ ጉዳይ ሆነብናል። ብልቶቻችሁን ያመጻይ ጦር ቃርጋችሁ አታቀርቡ። ነገር ግን የጽድቅ የጦር አርጋቸው አቀርቡ የሚለውን ምን እናረግ እንችላለን? የቴክኒክ ነገር እናረጋዋለን። አይደለም ከነገሮችና ከሁኔታዎች ጋራ ያለ ነገር ግን ከዛ ያለፈ ነገር ነው ያለው። እግዚአብሔር ይመስገን። ትልቁ ሚስጥር ለእግዚአብሔር መኖር ነው። ብዙ ሰዎች ቅድስናን በቴክኒክ ይኖሩታል። ከዚህ የተነሳ አለ አይደለም አንዳንድ ዓለማውያኖች እንደ ከጴንጤ ሻላለው ብለው ይሏል። እነታቸው ነው ነው እንደው እንደ ሰው ልማድ ሲታይ ብዙ ጨዋ ሰዎች አሉ አይደል? እና አንዳንድ ሰዎች ክርስቲያን ለመሆን የማይመቻቸው እንደዚህ የሚቸገሩት አማኝ ነኝ የሚለውን ሲመለከቱት በሰራም ቦታ ሲያውት ሲቀላምድ ምን ሲል ሲያውት ለሱ ሳርገይ ነው እና ጨዋነታቸው አላደለም ስልጡን ህይወታቸው አታለላቸዋል። እና ሰዎችን ድሮ ስንመሰክር አላደለም እንዴ ነው ይሄን ሲጃራተው በቃ አለ የተቸገረው እንትናል ሰዎች በቃ ሄልፕለስ ሆኑ ሰዎች ነው እዛ ተመንፈለቀ። ጨዋ ሰው ብናገኝ እንዴት ነው የምንመሰክረው? ምን ተውንደዋል? ምንም ነገር የለውም ያሰውዬ። በምንድን ነው የምንመሰክረው? እሺ ምስክርነታችን ብዙ ጊዜ እንዴት ነው እሱ ፕሮብሌም ላላቸው ሰዎች ብቻ የሚሆን አይነት አርገናል። ግን ሰዎች ለእግዚአብሔር የማይኖር ሰው ሁሉ ለእግዚአብሔር የማይኖር ሰው ሁሉ ክብር የጎደለው ህይወት እንደሚኖር የታወቀ ነው። ለእግዚአብሔር የማይኖር ሰው ሁሉ የሰለጠነ ቢሆን የተማረ አዋቂ ቢሆን ሁሉ ነገር የሞላለት ጨዋ ሰው ቢሆን ለእግዚአብሔር ክብር የማይኖር ለእግዚአብሔር የማይኖር ሁሉ የእግዚአብሔር ክብር የጎደለው ኑሮ ነው የሚኖር። እግዚአብሔር የተመሰገነ። ስለዚህ እኛ ለእግዚአብሔር ብንኖር የእግዚአብሔር ክብር እኛ ጋር ይታያል። ስንመሰክርም ወዘናና ግርማ ይኖር። እግዚአብሔር የጸጋ ለቤተክርስቲያን ይመልስ። ምክንያቱም ስንመሰክር ለሰዎች ዝም ብሎ አይነት የዝም ብሎ ሳይኮሎጂ ቤዝድ የሆነ አይነት ምስክርነት ይቀርብ ጋድ ሴንተር የሆነ እግዚአብሔርን ያማከለ ምስክርነት እንመሰክራለን። ስለዚህ በዚህ ቦታ ላይ የሚነገረው ትልቅ ቋንቋ ያለው ለእግዚአብሔር መኖር ነው። ስለዚህ ቋንቋዎቹን ልብ በሏቸው። ለምሳሌ ምዕራፍ 6 ቁጥር 13 ላይ ተመልከቱ። ብልቶቻችሁን ያመጻ የጦር ቃ አድርጋችሁ ለኃጢአት አታቀርቡ፣ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ። ከሙታን ምን አርጋችሁ ተለይታችሁ። የሚገርም ነገር ነው ይሄ። እይታ ከሌለው ክርስቲያኑ ምንድነው የሚሆነው? ልክ በዚህ ዓለም ገና እንዳለ የትንሳኤ ነገር ሩቅ እንደሆነበት ሆኖ ክርስትናን ለመኖር ቢሞክር ስጋን መንፈሳዊ ለማድረግ እንደመሞከር ነው የሚሆነው። ነገር ግን እይታችን ግን ሰማያዊ ከሆነ ከሙታን ተለይቶ ከተነሳው ከኢየሱስ ክርስቶስ ጋር የተያያዝን እንደሆን ከገባን፣ ያ የትንሳኤ መንፈስ ውስጣችን እንዳለ ከገባን ነገር ሁሉ ዲፈረንት ነው የሚሆነው። ከሱ ጋር ነው ነገራችን የሚያያዘው። ከክርስቶስ ጋር የተያዘ ህይወት ነው የሚኖረው። ስለዚህ ኑሯችንን ሁሉ የኑሯችን ምክንያት ኢየሱስ ነው የሚሆነው። ሰው አይደለም፣ ቸርቹ አይደለም፣ ፖሊሲ አይደለም፣ ታዛቢ አይደለም፣ ምን አይደለም፣ ኢየሱስ ነው ምክንያት የሚሆነው። ለምን? ከሙታን ለተነሳው ለርሱ ተሆኑ ዘንድ። ሮሜ 7:4 ላይ አንብበላችኋል። ከሙታን ለተነሳው ለርሱ ተሆኑ ዘንድ የሱ ልንሆን ነው። ሃሌሉያ። ስለዚህ መንፈሱ ውስጣችን የገባው የሱ አርጎ ሊያኖረን ነው። ይሄ ነው ሚስጥሩ። ጌታ ይመስገን፣ እሱ ከሞት ተነስቷል። ስለዚህ የእግዚአብሔር መንፈስ በውስጣችን ያለው እኔና እናንተን ከሙታን ተለይተን ከዚህ ዓለም እንደሌሉ ሰዎች የሰማያዊው ዓለም ዜጋ እንደሆኑ ሰዎች ነው መኖር ያለብን። ሃሌሉያ። ገና ነው መንግስተ ሰማያት የምንሄደው፣ ግን አሁን ስንኖር ግን ከሙታን ከተለየው ተነስቶ በክብር ካለው ጌታ ጋር የተያዘ ህይወት ያለን ሰዎች ነን። ሰውነታችን አልዳነም፣ ነገር ግን የሰማይ ዜጎች ነን። ሰማይ ሀገራችን፣ ሰማያዊ ናፍቆት ያለን። አሁን እኮ ሰማይን የሚናፍቅም ክርስቲያን የጠፋበት ዘመን። ሰማያዊ ናፍቆት አለ። የጌታን መምጣት እንናፍቃለን። በዚህ ምድር ያለንን ነገር ጊዜያዊ አድርገን እናያለን። መከራ ቢገጥመን፣ የተለያየ ነገር ቢገጥመን፣ ምቾት ቢገጥመን የጌታን ቀን እናስባለን። እነዚህ ነገሮች ሚዛን ካልጠበቁ ክርስቲያን በጥሩ መኖር አይቻልም። ሞቶ የተነሳው ጌታ ማይናፍቀው ሰው ጥሩ ክርስቲያን ይኖራል ብሎ የሚያምን ሰው አለ ብዬ ነው ያለው። የጌታ መምጣት ማይናፍቅ ክርስቲያን ጥሩ የቀደሰና ኖሮ ይኖራል ብዬ እኔ በበኩሌ አላምን። እነዚህ የተያዙ ነገሮች ናቸው። ከሙታን ከተለየው ከሙታን ተለይታችሁ እሱ ከሙታን ተለይቶ እንደተነሳ ከሙታን ተለይታችሁ እንደምትኖሩ አስብ። እዚህ ምድር ላይ ያለነው ግን ምንድነው? መጻተኞች ጊዜያዊ የሆነ ድንኳን ውስጥ እንዳለን ነው የሚገባ። እግዚአብሔር ይመስገን። አሜን። ይሄንን መውስጣችን መጠበቅ አለበት። ይሄንን እኛ ነን የምንጠብቀው። የሚያስረሳን ነገር ዙሪያችን ብዙ ነው ያለው። እግዚአብሔር የተመሰገነ ይሁን። ሐዋርያው ጳውሎስ ለነዚህ ለቆሮንቶስ ሰዎች በብዙ አይነት መንገድ ያስረዳቸዋል። እግዚአብሔር ይመስገን። ጌታ ይባረክ። በውስጡ ሰውነታችን ሁልጊዜ እንዴት እንደምንታደስ ይናገራል። አያችሁት? የእግዚአብሔር ነገር በውስጣችን በአንደኛ በሁለተኛ ቆሮንቶስ ምዕራፍ 4 ላይ ስለዚህ አንታክትም ይላል። አንታክትም ማለት ምን ማለት ነው? ማን ነው እንደዚህ ያለ ነገር ማለት የሚለው? ምን አይነት ሰው ነው እንደዚህ ያለ ነገር የሚለው? ብዙ ነገር የሚገጥመው ሰው ነው አይደል? ስደቱ፣ ችግሩ፣ ምኑ በየአይነቱ ሲገጥመው አንታክትም ይላል። ለምን? ጳውሎስ እንደዚህ ቢል ብዙ ነገሮች ልናስብ ይገባል። How many persecutions? ስንት ስደት በህይወቱ ያለፈ ነው። ነገር ግን የውጪው ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ለተለት ምን ያረጋል? የውስጥ ሰውነት ሰውነት የሚለውን ቃል ባዲ ብላችሁ እንዳትተረጉሙት እንዳትወስዱት ፕሊዝ። our inner man ነው የሚለው። man ነው የሚለው የውስጡ ሰዋችን ነው። our inner man ለምን? ያ የእግዚአብሔር መንፈስ ገብቶ ያው ያረገው መንፈሳችን ለተለት ምን ያረጋል? የውጭው ሰውነታችን ላይ የሚመጣው persecution በሉት፣ ስደት በሉት፣ ችግር በሉት፣ ህመም በሉት፣ ማንኛውም ነገር የውጭው ላይ ለውጥ ያመጣል። የውስጡን ግን ምን አያረገው? አይነካው። እለት እለት ምን ያረጋል? ታደሳል። our inner man የማይታየውን እንጂ የሚታየውን ባንመለከት አያችሁት ምን እንደሚል? ምንን ብናይ ነው የሚሻለው ነው የሚለው? የማይታየውን በአይን በዚህ አይን አይታይ እንጂ ሪል ነው። በነገራችን ላይ የሌለ ነገር ኢማጂን እናርግ አይደለም፣ ቪዥዋላይዜሽን አይደለም። የማይታየውን ማለት መንፈሳዊ የሆነውን ሪል እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው የጊዜው ነውና የማይታየው ግን የዘላለም። ስለዚህ ቁጥር 5 ምዕራፍ 5 ተመልከቱ። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንጻ እንዳለ እናውቃለን። በዚህ ውስጥ በእውነት እንቃትታለን። አያችሁት? ውስጣችን ያለው አዲሱ ሰዋችን ምን ያረጋል? ይቃትታል። በውስጣችን ምን ያረጋ? ከሰማይ የሚሆነው መኖሪያችንን እንድንለብስ እንናፍቃለን። ለብሰን ራቁታችንን አንገኝም። አያችሁት? ስለዚህ በምን አይነት ቴንሽን ውስጥ ነን ያለነው? ሊመጣ ያለውን እየናፈቅን፣ እዚህ ምድር ላይ ግን በውስጥ ጸጋው ሊኖር ሰዎች። ሰማያዊውን መናፈቅ የተወሰው በውስጡ እንዴት ሊኖር ይችላል? እና በአሁን ዘመን ያለ ክርስትና እኔ አዚም ያለው ክርስትና ብዬ ነው የምለው። እውነቴን ነው የምነግራችሁ። አዚም ያለው አዚም የለበሰ ክርስትና። ስለዚህ ይሄ ናፍቆት ሰማያዊ ናፍቆት የጌታን መምጣት መናፈቅ ኢየሱስ ይመጣል ብሎ ይናፈቁ መኖር መንፈሳዊ ህይወትን በጤናማ መንገድ ለሚኖሩ ሰዎች ሁሉ የተሰጠ It's a natural outcome of the inner life. በነገራችን እግዚአብሔር ይመስገን It's a natural outcome የውስጥ ህይወታችን ውጤት ነው። ስለዚህ የክርስትናን ህይወት የቅድስናን ህይወት ስናስብ ከሞታን የተለየ ኢየሱስ ለእግዚአብሔር እንደሚኖር ልንኖር የተጠራን ሰዎች ይሄን ለማኖር የሚያስችል መንፈስ ውስጣችን የገባበት እንደሆነ ማሰብና ማስተዋል እግዚአብሔር በዚህ መረዳት መኖርያ በዚህ መረዳት መኖር አለበት። ስለዚህ ነው ይሄ የሮሜ ምዕራፍ 6 ከሙታን ተለይታችሁ በህይወት እንደምትኖሩ ቁጥር 13 ራሳችሁ ለማናቀርቡ ይላል ለእግዚአብሔር አቀርቡ። ስለዚህ እነዚህን ብልቶቻችንን ለሌላ ነገር አትጠቀሙባቸው። ለምን? ውስጣችሁ ለሰማያዊ ህይወት የተሰጠው መንፈስ አለ። ስለዚህ ብልቶቻችሁን ለሌላ አታውሏቸው፣ ለእግዚአብሔር አቀርቧቸው። አፋችን፣ እግራችን፣ እጃችን፣ አስተሳሰባችን፣ ሁለመናችን ለእግዚአብሔር እግዚአብሔር ይመስገን። የጌታ መንፈስኛ ውስጥ ገብቶ ለኛ ህይወት ስለሆነልን እነዚህን ሁሉ የራሱ አድርጓቸዋል፣ ለእግዚአብሔር አቀርቧቸው። ኃጢአት አይገዛቸውም። ይሄን በሰፊው ተመረናል። የእግዚአብሔር ልጆች ነን፣ በጸጋ ስር ነን ያለ ነው። ልንጸድቅ ልንድን አይደለም ይሄንን ህይወት የምንኖረው። አንድ ሰው በቤቱ ልጆች ቢኖሩት ልጆቹ በልጅነታቸው የሚኖሩት ነፃነት የዘመን ልጅ አምጥቶ በቬኬሽን መልክ ቤቱ ቢኖር የልጆቹን ያህል ነፃነት ቢኖረው አይችልም። እና ልጆቹን እንደሚቆጣ ቢቆጣ ያ ልጅ ትልቅ በደል እንደደረሰበት ሊሰማው ይችላል። ልጆች ቀጠናቸውም ልጅነታቸው ምን ያደርጋቸው ኮንዴም እንዳይሆን ይጠበቃል። ይገርማችሁ የሚጠብቃቸው ነገር አለ። ስለዚህ በህይወታችን የእግዚአብሔር ልጆች ነን እና ይሄ እውቀት ይሄ ጸጋ በጣም ብርቱ የሆነ ድጋፍ ነው ለኛ። በውስጣችን የእግዚአብሔር መንፈስ አለ። ይህን ብዙ በሰፊው ስላስተማርኩት ለነካካ ብዙ ነገር አልፈልግም። ስለዚህ ህይወታችን በመታዘዝ የተሞላ መሆን አለበት። የኢየሱስ ህይወት ሁለመናው ለአባቱ ሊኖር ብቻ ነው። ከዚህ በኋላ የተነሳ ኢየሱስ ሞቶ የተነሳበትን የኔና የናንተ የሰው ባህሪ ለሌላ ለምንም ሊያረገው አይችልም። ለእግዚአብሔር ብቻ ይኖራል። እግዚአብሔር እኛ በሱ ጸጋ እየተደገፈን እነዚህን ብልቶቻችንን ለእግዚአብሔር ክብር የጽድቅ ጦር ቃል እንድናቀርብ ራሳችሁ ለምታቀርቡለት ለርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? በዚህ ዘመን በጣም የሚጎለው ነገር ብዙ ሰዎች መንፈሳዊ ህይወትን ሲኖሩ እግዚአብሔርን አስበው አይደለም ይኖሩት። ምክንያቱም ምቾታቸውን ጠብቀው ነው ሰዎች የሚኖሩት። በነገራችን ላይ የራሱን የግል ምቾት እየጠበቀ የሚኖር ሰው እዚህ ላይ ተጻፈውን ለጽድቅ የመኖርን ህይወት ይኖራል ብዬ እኔ በበኩሌ ማመን አልችልም። ለእግዚአብሔር ብሎ መኖር ዋጋ ያስከፍላል። የራሳችንን ምቾት ሁሉ ያስጠላል። ግልጽ ነው አይደል? አዎ፣ የራሳችንን ምቾት ያስጠላል። ኢየሱስ ክርስቶስ ምን አለ? መስቀሉን የማይሸከም ከእኔ በኋላ ሊከተለኝ አይችልም አለ። ብዙ ህዝብ እኮ እየተከተለው ነው ያለ። የአካል ጉዞ የሚያደርግ ሊኖር ይችላል። የደቀ መዝሙር ጉዞ ግን ከጌታ ጋር ለማድረግ መስቀሉ መሸከም ያስፈልጋል። ዞር ብሎ ለእነዚህ ሰዎች ሲናገራቸው ኢየሱስ ክርስቶስ ምንድን ነው ያለው? ራሱን የማይክድ እናቱ አባቱ ለልጆቻቸው ሲሉ ለእናታቸው ሲሉ ለአባታቸው ሲሉ ለዘመዶቻቸው ሲሉ የጌታ ነገር ሰከንዳሪ የሚሆንባቸው ስንት ጊዜ አለ ሰው? እናቱ አባቱ ወንድ ልጁ ሴት ልጁ ሚስቱ የራሱን ህይወት እንኳን ባይጠላይ። ስለዚህ ጌታ ለመታዘዝ everything has to be secondary to Jesus. wow ከባድ ነው ይሄ። እግዚአብሔር ይሄን ያህል ይገባዋል? ይሄን ያህል ቦታ መብታለው? ውድ ወገኖቼ መንግስተ ሰማይ እኮ ነው የምንገባው፣ ርሽርሽር አይደለም። እኔ ነው ስንቶቹ ሰዎች ጦር ሜዳ በትጥቅ ትግል ደረታቸው ለጥይት እየሰጡ ዘመድ ልጆቻቸውን ጥለው ሄዱ የለን? ስንት መስዋዕት የሆኑ የለን? ለአለ እኛ እኮ ለዘላለም ህይወት እኮ ነው ለጥይት አይደለም ኢየሱስ እንደሚቃል። ክብር ለእግዚአብሔር። ነፍሱን የሚያገኝ ምን ያደርጋል? ያጠፋታል። ለራሳችን ብለን የጠበቅነው ነገር አንጠብቀውም፣ ከእጃችን ያመልጣል። ለእግዚአብሔር የተውነው ነገር ግን እግዚአብሔርን ታምነን ያደረግነው ምንም አንሆንም። እኔ የሚያቆኝ ሰዎች ብትጠይቁ በየትኛውም መንገድ እንደ ሰው ልማድ ብኖር ጌታን ባላገኝ አሁን የኖርኩትን አንድ አራተኛውን እድሜ እኔ እንጃ early 20 ውስጥ ባይ ባይ እጀነፍ በፍጹም በህይወት ሊያኖር የሚያስችል ሁኔታ ውስጥ ያልነበርኩ ሰው። ባህሪያችን ራሱ የአንዳንዶቻችን ዲስትሮይ ያደረገ አረገን። እውነቴ ነው የምነግርህ። ለስንት ጥፋት የምንጋለጥ ሰዎች ነው። እኔ ሃይበል ብሎ ሰው የሚመልሰኝ አይነት አልነበርኩ። ማለቴ ዱርዬ አልነበርኩም፣ ምን አልነበርኩም። ግን አንድ ዘመን ሲናገር ለጥፋት የተፈጠረ ነው የምትመስለው። እና ውድ ወገኖች ለጌታ መኖራችን ግን እንዴት ክብር። እኔ ለጌታ ዋጋ ከፍለ ብሎ ሰው ቢለኝ በጣም ነው ማለት ምንድን የከፈለው? ከከፈለልንም ዋጋ በላይ እኛን ሰው ለማድረግ የተሰጠን ጸጋ ነው መቆጠር አይደል? አንዷ አንድ ጊዜ ጌታን ባታገኝ ሴተኛ አዳሪ እንደነበረች ነው የምናገረው። ለጌታ ብዬ ስትል ሰምቼ ደነገጥኩ። ከምን ጉድ እንዳወጣት ይህን የስንት በሽታ ሰለባ ሆና ትሞት ነበር። ኢየሱስ ክርስቶስ ባይደርስልን ኖሮ ማናችንም በሕይወታችን የሚደርሰው ነገር ለበሽታ አጋልጦን በበሽታ ተቃጥሎ ሞት ነበር። ስለዚህ ጌታን መታዘዝ በየትኛውም መንገድ ያከፍራል ብላችሁ እንዳታሙ። ክብር ለእግዚአብሔር። ለጌታ መኖር ጊዜያችሁን፣ ገንዘባችሁን፣ እውቀታችሁን፣ ትዳራችሁን፣ ኑሯችሁን ሁሉ ለጌታ ብትሰጡት አታጡት። እግዚአብሔር ይመስገን። ያውም በስደት በጠባብ መንገድ እየሄዱ ያረጉትን ያርጉን እያሉ ለመከራ እየተማገዱ ስንቶች ይሁን እያመለኩ ነው ጌታ። በአረብ ሀገር በስንት ቦታ መከራ እየተቀበሉ ስንት ቅዱሳን። እኛ እኮ በምቾት ነው ወገኖች፣ በምቾት ነው ያለን። ስለዚህ ኢየሱስ ጌታ ነው እና ብልቶቻችንን አቅርቡ የሚለው ውሳኔ ይጠይቃል። ይሄ ትምህርት ሆኖ የምንማረው አለ። የእኛን ውሳኔ ይጠይቃል ሁልጊዜ በህይወታችን ውስጥ። እኔ ብዙ ኃጢአት ይከበናል በህይወታችን፣ ክፉ እንድንሰራ፣ ክፉ እንድናደርግ፣ በራሳችን ህይወት እግዚአብሔር እንድንበድል፣ በጣም መጥፎ የሆኑ ፈተናዎች በህይወታችን ይመጣሉ። ነገር ግን ወገኖቼ ውሳኔ ያልወሰነ ሰው መሆን ግን ከባድ። ብዙ ሰዎች ፈተና ሲመጣባቸው እንደ ደራሽ ውሃ የሚወስዳቸው ለምንድን ነው?
ቋሚ የሆነ ቁርጠኛ ውሳኔ በክርስትና ህይወታቸው አልወሰኑ። እና ህይወታችንን አስመልክቶ ብልቶቻችንን የጌታ የጽድቅ የጦር ዕቃ ብቻ ናቸው፣ ለማንም ለምንም ለኃጢአትና ለክፋት አላውልም ብለን ሁልጊዜ ራሳችንን ማቅረብ አለን። አቅርቡ ነው የሚለው አይደለም፣
አቅርቡ ድርጊት ነው፣ ግስ ነው። ስለዚህ ማቅረብ አለብን።
አንደበታችን የጌታ መሳሪያ ነው። አይኖቻችን፣ ብልቶቻችን፣ በህይወታችን የማንፈልገው ነገር ወደኛ ሲመጣ እግዚአብሔር ሆይ ይቅር በለኝ፣ እግዚአብሔር ሆይ ከዚህ ቀድሰኝ፣ እግዚአብሔር ሆይ ከዚህ አድነኝ፣ የሰጠኝን የፈጠርካቸውን ብልቶቼን ለአንተ እንደ ውለታ አይደለም በትህትና ስልጣንህን በማወቅ መልሼ እሰጣለሁ። ጊዜ ያንተ ነው፣ ኑሮዬ ትዳሬ ያንተ ነው፣ የሰጠኝ እውቀቴ ያንተ ነው፣ ሀብቴ ያንተ ነው፣ ሁለመናዬ ያንተ ነው ብሎ ለእግዚአብሔር መስጠት።
እግዚአብሔር ይመስገን። እንዳትታለሉ ወገኖቼ፣
በሳምንት አንድ ቀን ቸርች ለመምጣት ወይም ፕሮግራሞች ለመካፈል የምንሰጠውን ጊዜ አይደለም። በእንደዛ ያለ ሁኔታ ይህንን ትምህርት ፕራክቲስ አላለም። ሰኞ ስራ ቦታችን፣ የቤታችን ስንሆን፣ ብቻችንን ስንሆን፣ ከሰው ጋር ስንሆን፣ ከዘመድ ጋር ስንሆን፣ የትም ነው እኔ የጌታ ለጌታ የተሰጠ ህይወት ያለ የክርስቶስ ነው። ይህንን የሚል ልብ ይጠይቅ። እግዚአብሔር እግዚአብሔር ምን ያደርገናል? እኛን የዓለም ብርሃን ናችሁ የዓለም ጨው ናችሁ ለምን ይጠቀምብናል? እግዚአብሔር የተመሰገነ። ስለዚህ ለመታዘዝ ነው የምንሰጠው። እነዚህ እግዚአብሔር ስንሰጠው ይጠቀምብናል። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእሱ ለምትታዘዙ ባሪያዎች እንደሆናችሁ አታውቁምን? ብዙ ሰው ኃጢአት አለመስራቱን ብቻ ነው የሚያየው። እኔ እኮ ምንም እኔ ጨዋ ሰው ነኝ ነው የሚለው። አለመስረቁን፣ አለመዋሸቱን፣ አለማመንዘሩን፣ አለመስከር፣ አለመጠጣቱን፣ አለማጨሱን ነው የሚያየው። አይደለም እግዚአብሔርን ታዝዤ ነው ወይም ኖረው ነው ትልቁ ጥያቄ። አም አይ ኦቤይን ጋድ? ባልሰርቅም ጨዋ ሰው ነኝ ብባልም እግዚአብሔርን ግን ታዝዤ ላልኖር ይችላል። እግዚአብሔርን ታዝዤ ነው ወይም ኖረው? ስራ ቦታችን እግዚአብሔርን ታዘን የምናደርገውና ለደሞዛችን ብለን የምንሰራው ልዩነት አለ የለው? ትልቅ ልዩነት አለ። ይሲ ለደሞዜ ብዬ የምሰራው ነገር አለቆች ያዘዙኝም ብቻ። እግዚአብሔርን ግን ብዬ የምሰራው ነገር ግን እግዚአብሔር ያ አለቃ የማየው ሁሉ እግዚአብሔር ያ። ስለዚህ እግዚአብሔርን ብዬ የማደርገው ነገር ሁሉ ቅንነት አለ። እግዚአብሔር ይመስገን። ስለዚህ እግዚአብሔርን የመታዘዝን ነገር ቤተ ክርስቲያን ከሚባል ሃይማኖት ከሚባል ዙሪያችንን ካለ የሃይማኖት ስርዓት አውጥተንም ሁሉ ማየት አለ። ይሄ መታዘዝ ለሃይማኖታዊ ነገር ለሆነ ብቻ ለእግዚአብሔር እንደምትኖሩ ኑሯችሁ በሙሉ ለእግዚአብሔር እንደሆነ አስባችሁ የትም ሙጡ የትም ኑሩ ሾፕ ብናረግ የማመን ዘመድ ቢኖረን ከነሱ ጋር ብንገናኝ የስራ ቦታችን ይሁን የትም ቦታ ይሁን እግዚአብሔር ለእግዚአብሔር እንደሚኖሩ ሰዎች መኖር።
ክብር ለእግዚአብሔር ይሁን። ያን ጊዜ እግዚአብሔር እጅ በላያችን ላይ ይዘረጋል። ያን ጊዜ እግዚአብሔር ጸጋ ይመጣል።
እግዚአብሔር ለእሱ የተሰጠውን ነገር ሰው እንኳን የተሰጠውን አደረገ። እግዚአብሔር ለእሱ የሰጠነውን ብልቶቻችንን ሁለመናችን ለእሱ አስገዝተን ከሆነ ማንም ሰው እንደፈለገ ሊያደርገን የሚችል ሰዎች አሉ። ለጌታ የሰጠነ
የእግዚአብሔር አይኖች ይሆናል። እግዚአብሔር የተመሰገነ ይሆናል። እሺ፣ እና ይህንን ነው የሚናገረው። አያችሁት? ስለዚህ በሕይወታችን ድካም ቢኖረንስ፣ ብንሳሳትስ፣ ችግር ቢኖረንስ? ወል እዚህ ቦታ ላይም ቁጥር 19 ምን ይላል? ስለ ስጋችሁ ድካም እንደ ሰው ልማድ ላለው ይላል። ስጋችን ሊደክም ይችላል። እግዚአብሔርን ለመታዘዝ ፍርሃት ሊመጣብን ይችላል። አብርሃም በመፍራት ዋሸ። ሚስቴ አይደለችም ብሎ እህቴ ናት አይደለም። በፍርሃት ሰዎች ማለት የሌለባቸውን መሆን የሌለባቸውን ይላሉ። ግን እግዚአብሔር ይቀርባይ ነው።
የሚታዘዙለትን ልጅ እግዚአብሔር እንዴት ባለ አይነት ሁኔታ ይቀር እንደሚል ተመልከቱ። እቤታችን ልጆቻችን በጣም የሚታዘዙልን ከሆነ፣ የምንፈልገውን ሐሳብ ሁሉ የሚያደርጉ ከሆነ ለነሱ ያለን ርኅራኄ እንዴት አይነት ነው? ሲያጠፉ አያችሁት? የእግዚአብሔር ቃል እንደዚህ ይላል። ሚልኪያስ ትን የመጨረሻው የብሉይ ኪዳን ትንቢት 1719 ገጽ ላይ ነው እንደዚህ የሚል ቃል አለ። ሁሌም ወደው ቃል እኔ በመሰራበት ቀን ይላል እግዚአብሔር፣ እኔ በመሰራበት ቀን እነርሱ የኔ ገንዘብ ይሆናል። ሃሌሉያ። እኔ በመሰራበት ቀን ከዛ ምን ይላል? ይላል የሰራዊት ጌታ እግዚአብሔር፣ ሰው የሚያገለግለውን ልጁን እንደሚምር እንዲሁ እምራቸዋል። ምዕራፍ 3 ቁጥር 17 አያችሁ? ከላይ ከፍ ብላችሁ ብታነቡ ሁለት አይነት ሰዎችን ያሳያል ሚልኪያስ። እና አንደኞቹ ምን ይላሉ? እግዚአብሔር ማገልገል ከንቱ ነው ይላሉ። እና ምክንያት የሚሰጡት ምንድን ነው? እግዚአብሔር ማገልገል ከንቱ ነው። ቁጥር 14 ላይ ትእዛዙንም በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሀዘንተኞች ሆነን በመሄድ ምን ይረባናል? አሁንም የሚታበዩትን ሰዎች ብፁዓን ብለን እንጠራቸዋለን። ክፉን የሚያደርጉ ጸንተዋል፣ እግዚአብሔርን ይፈታተናሉ፣ ያመልጣሉ ብላቸዋል። እውነትም ስትመለከቱ የእኛን ዘመን እኮ ይመስላል። ትዕቢተኛው ሲሳካለት አለ አይደለም፣ እንደፈለገ የሆነ እያወራ ሲኖር እንዴ በቃ እኛ ምስኪን የሆነን ይመስለናል። በአንድ ወቅት እኔ በጣም በቃ በእግዚአብሔር ላይ ያመፁ ሰዎች በቃ ደብዳቤ ጽፈውልኝ ድሮ ኢትዮጵያ ሳለ በቃ ጌታ ከእኛ ጋር ነው እያሉ የሚፎክሩበት ሁኔታ። እኛ እግዚአብሔርን በመታዘዛችን ምስኪን ምስኪን ምስኪን። ከዛ ምን ይላል? አያችሁት? ቁጥር 16ን ተመልከቱት። የዚያን ጊዜ እነዚህኞቹ እንደዚህ ሲሉ እግዚአብሔር ማገልገል ከንቱ ነው የሚሉ ሲነሱ፣ እግዚአብሔርን የሚፈሩ እርስ በርሳቸው ምን አረጉ? ተነጋገሩ። እግዚአብሔር ምን አረገ? አደመጠ፣ ሰማ። እርስ በርሳቸው ነው የሚያወሩት፣ እየጸለዩ አይደለም። ፕሊዝ፣ ምን እያረጉ ነው? እርስ በርሳቸው ሲያወሩ እግዚአብሔር አደመጠ፣ ሰማ። እየጸለዩ አይደለም እነዚህ ሰዎች። ከዛ ምን አለ እግዚአብሔር? እግዚአብሔርንም ለሚፈሩ ስሙንም ለሚጠሩ ለሚያስቡ የመታሰቢያ መጽሐፍ በፊቱ ምን አለ? ማስታወሻ ያዙልኝ ተባለ። ከመንግስተ ሰማያት ስማቸው ተመዘገበ። እነዚህ ሰዎች እኔ በምሰራበት ቀን አለው ቀን እግዚአብሔር፣ ዛሬ ቀኑ ጠባብ አስቸጋሪ ነው። እኔ በምሰራበት ቀን ገንዘቤ እነዚህ ናቸው፣ መሳሪያዎቼ እነዚህ ሰውም የሚያገለግለውን ልጁን እንደሚምር እንዲሁም ምን አረጋቸዋል? እምራቸዋል። ውድ ወገኖቼ እግዚአብሔርን እየታዘዝን እየኖርን ምንሳሳት ብንሆን ብዙ ሰዎች እንደሚያሟርቱት እንደሚሉት እግዚአብሔር እኛ ሊናታል አያረገውም። ጌታ እንዴ ስንት አመፀኛ እያለ በጌታ ደም ተጠልለን ስሙን እየጠራ እግዚአብሔርን ተስፋ እያደረገ የሲ ስለዚህ እግዚአብሔር በፊቱ በቅንነት የሚሄዱትን ሁሉ ይመራቸዋል። አይሳሳቱም። ሊሳሳቱ ይችላል። ጴጥሮስ ተሳስቷል። አንዲት ገረዳ አስፈራርተው ለነፍሱ ብሎ ስቷል። ጌታ ይቅር ባይ ነው። እግዚአብሔር ይመስገን። ስለዚህ በእግዚአብሔር ቤት የሚያኖረን የእግዚአብሔር ፍቅር ነው፣ የእግዚአብሔር ጸጋ ነው፣ የእግዚአብሔር ቸርነት ነው። ነገር ግን ይህንን የጌታን ምህረት ብዙ ሰዎች ይጫወቱበታል። እግዚአብሔር ይቅር ባይ ነው ማለት ነው። ውድ ወገኖቼ ለምንሰራው ኃጢአት፣ ልብ በሉና አዳምጡ፣ ለምንሰራው ኃጢአት የእግዚአብሔርን ጸጋ ምክንያት ስናደርግ መጠንቀቅ አለ። እኔ ወንድሜ በድየው ምንም አይለኝም ብዬብል ቲስ ኢዝ ጋምብሊንግ፣ ሪሌሽንሽፓችንን አቢዩዝ ማለት አይደለም። ነገር ግን ወንድሜ ለመበደል አለ ግን የተሳሳት ክስተት አለ እሱ ሊያሳድኑ ምንዴት ብለ እንደዚህ ያደርግ እንደማይተውን ሊያዝንም ይቀር ነገረኝ አ እሱን ግን የበደል እያሳዘንኩበት ሪሌሽንሽፓችን ባሉ እግዚአብሔርን የሚፈራ ሰው ሲበድልና እግዚአብሔርን የማይፈራ ሰው ሲበድል ይሉናል። ግልጽ ነው? እግዚአብሔር የሚፈራ ሰው እኔ አሁን ልጆቼ ስመነከት አንድን ነገር የሚሰሩት ተሳስተው መሆኑንና ስህተትን ምክንያት እያደረጉ መኖራቸውን ዲሰርን እያደረኩ ነው። እና ይሄ አደገኛ ድንገተኛ ነገር ሆኖብኝ የተሳሳትኩት ሲሉ ምንድን ነው ድንገተኛ? ድንገተኛው ምንድን ነው? ሆን ተብሎ ከተደረገ አልምርም። ኮንስኮንስ አለ አይደለ?
ነገ እስር ቤት ፖሊስ ከቷቸው ከሚማሩ እኔ እየቀጣሁ ማስተምር ነው የሚሻለው።
ገባቸው አለባባል። እግዚአብሔርን የሚፈራ ሰው ሲበድልና ሲሳሳት እና እግዚአብሔርን እየተዳፈረ የሚኖር ሰው ጸጋውን እንትን እያለ ልዩነት አለ። በነገራችን ላይ በእግዚአብሔር ቤት ስንት ከባድ ስራ የሚሰሩ ሰዎች እንዳሉ ልነግራችኋል። በዚህ ዘመን አገልጋዮች
በጣም ከባድ በሆነ ህይወት ውስጥ ብዙ ሰዎች እንዳሉ እንሰማለን እናያለን።
ስለዚህ እኛ እግዚአብሔርን መፍራትን መጠበቅ አለብን። ደግሞ ከሙታን ለተነሳው ለእርሱ ልንሆን ነው የሞተ እሱ እየበደል ልንኖራል።
እግዚአብሔር ስም የተባረከ ይሁን። እንጸልይ።